በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።
ምን ላይ ነው ያስተማርኳችሁ? ወደ ራት ወስዱኝ አላችሁ። እንዴ ተላለ ተሰናበትኩ ክረማይ አብርሃም አለቃን እንደሆነ ሞተ ነው። አብርሃም አልሞተ ነው ያው ነው። ቢሞትማ አብርሃም አምላክ፣ ይስሐቅ አምላክ፣ ያዕቆብ አምላክ አይባልም። እሺ አይደለም። እግዚአብሔር ስሙን በሰው ሲያስጠራ መጀመሪያ የተጠራው በማን ነው? በአብርሃም ነው። እኔ አብርሃም አምላክ ነኝ ያለው። እኔ ከሌ አባት ነኝ ማለት አባትን እንደሚያስደስ ጎበዝ ተማሪ የሆነ ለቁም ነገር የሚደርስ ጥሩ ልጅ ከተወለደለት ጨዋ ሰውን የሚያከብር ልጅ ከተወለደለት እኔ ከሌ አባት ይላል አይደል? አባት ይኮራል። እንደውም ከሌ ከምትሉት የከሌ አባት ስትሉት የበለጠ ይደሰታል። እግዚአብሔር አብርሃምን እጅግ ይወደው ስለነበር አብርሃም ፍጹም ለእግዚአብሔር የሚያስደስት ልጅ ስለሆነ እኔ አብርሃም አምላክ ነኝ። እግዚአብሔር ብሎ ከመጠራት ይሄኛውን ስም መረጠ። እግዚአብሔር አይደንቅ? እኔ አብርሃም አምላክ ነኝ። እኔ የይስሐቅ አምላክ ነኝ። እኔ ያዕቆብ አምላክ ነኝ። አብርሃምና እግዚአብሔር የነበራቸውን ቅርበት ተረክላችኋለሁ መቼም አይደል? ማደርገውን ከአብርሃም እሰውራለሁ እያለ እግዚአብሔር ምስጢሩን ሁሉ ለማን ሲነግር? ለአብርሃም ምስጢሩን ሁሉ የሚታየውንና የማይታየውን ግዙፉንና ረቂቁን ዓለም እኛ በቅጥነተ ህሊና ልንደርስበት የማንችለውን ዓለማት ሁሉ የፈጠረ አምላክ አንድ አመድና ትቢያ የሆነን አብርሃምን በፊቱ ክብር ሰጥቶ ምን አለ? የማደርገውን ከሱ እሰውራለሁ። ይሄ ሊገባን የሚችለው የእግዚአብሔር ምን ያህል ልዑል እንደሆነ ስናውቅ ነው። ሁልጊዜ ዝታለሁ አላመጣላችሁም እንጂ ለሁላችሁም እንደ በየእጃችሁ ይኖራችሁ የምመርጠው ነበረ። አንድ ኢንዲስክራይበብል የሚል ቪዲዮ ነበር፣ አንድ ፕሮፌሰር ውጭ ሀገር ያቀረበው ኢንዲስክራይበብል የሚል አንድ ሰው ሁለት ሰው ሰጥቻለሁ። እና ኢንዲስክራይበብል ይለዋል እግዚአብሔርን መግለጽ የማይቻል ማለት አለ፣ መግለጽ የማይቻል እና እንዴት አድርጎ እንደሚገልጸው እግዚአብሔርን ይህን የህዋ ሳይንስ በናሳ ጠፈር ጣቢያ ግኝቶች ነው እግዚአብሔር የሚያስረዳት ህዋን እንዴት አድርጎ እና ህዋውን አስረድቶ እነዚህን ሁሉ እግዚአብሔር ነው የፈጠረው ሲላችሁ፣ እውነት ለመናገር እኔ መጀመሪያ ያየሁት ቀን ለአንድ ለሁለት ለሶስት ቀን ስሙን ልጠራልና እግዚአብሔር ወይም ክርስቶስ ልንፈልግና መጥራት እየፈራው ዝም ስሙን መጥራት እየፈራው ጸሎት ላይ እንኳን ለመጥራት ስሙን እየተናነቀ የነበረ ስጠራ የነበረ እየተቸገረ ያንን አይታችሁ እግዚአብሔር ያ መሆኑን አይታችሁ እኛ ግን በሱ ምን ያህል እንደምንዘብት ስትረዱ የዛን ጊዜ ነው እኔን የምትወቅሱ። የፀሐይ ግዝፈት አሁን እኛ መሬትን አይደል ግዙፍ እናደርጋለን አይደለም? እኔ አላመንኩትም እንደው ሲነግረ ሲናገር በጣም ነው የሚገርመው። የኛ መሬት እንደ ኳስ ቆጥራችሁ እየወሰዳችሁ ፀሐይን እንደ ቅርጫት ተጠቅማችሁ ብትጨምሩ የሚሞላት ፀሐይን 960 ሺህ መሬት መገመት ትችላለህ? 960 ሺህ መሬት ፀሐይን ይሞላታል። ከዛ ውጪ አይሆን። ሌሎች ደግሞ አሉ፣ ሌሎች እነ ኬነስ መጁረስ እነ ሙሲፊ ምናምን የሚባሉ ከዋክብቶች አሉ። የነሱን ደግሞ አምጥቶ እስከ 4 ኳትሪሊየን መሬት መሸከም የሚችል አሁን 4 ኳትሪሊየን ቁጠሩ ብላችሁ የስንት ዓመት ትጨርሱታላችሁ? 1 2 3 እያላችሁ ብትቆጥሩ 4 ኳትሪሊየን ላይ ለመድረስ ጸጉራችሁ ተለውጦ ወገባችሁ አንደርስም አይደል? ምክንያቱም በእኛ ጋላክሲ ሚልክዌ ጋላክሲ አይደል የምትባለው፣ በእኛ ጋላክሲ ውስጥ 100 ከ300 እስከ 500 ቢሊየን ከዋክብቶች አሉ። በሳይንሱ እያንዳንዱን እንቁጠር ቢባል ነው የሚለው። እያንዳንዷን በአንድ ሰከንድ አንድ ኮከብ ብንቆጥር ይላል ወደ 2000 ምናምን ዓመት ይፈጅብናል እነዛን ቆጥረን ለመጨረስ። በሰከንድ አንዷን ብንቆጥር ማለት ነው 1 2 3 እያለን አንዳንድ በሰከንድ ብንቆጥር 2000 ምናምን ዓመት ያስፈልገን። ማቱሳላ ሲደመር ማቱሳላ አይደለ? አሁን እንግዲህ የፈጠረውን ዓለም ተመልከቱ። ምን የሚያካክል ግዙፍ ዓለማት እንደፈጠረ አሁን ያንን ግዙፉን ዓለም እንግዲህ 7 ኳትሪሊየን 4 ኳትሪሊየን መሬት የሚሸከሙ ለኛ መሬት መቼም ስፋቷ ምናቀው ነው። ያንንም ያህል ዓለም ይስልላችሁና እኔና እናንተ ግን ይላል አይደለም ይሄ ሁሉ ዓለም የምነግራችሁ ዓለም በእጁ ላይ በሱ በልዑሉ እጅ ላይ እንደ ብናኝ ነው ይላል። ብናኝ ታያችኋል። አሁን እግዚአብሔርን ምን ያህል ነው ግዝፈቱን ብላችሁ ሳሉልኝ ብላችሁ መሳል ይቻላችኋል? መሬትን እንኳን እንዲህ በእጅ ይዞ ማየታችን ለኛ ትልቅ ነገር አይደለም? አስቡ መሬት ውስጥ ደግሞ ማን አለ እንዴ? ከኛ በፊት እነ ሄማሊያስ ተራሮች አሉ አይደለም? ትልልቆቹ አይደለም? እያልን እያልን እኛ የት ጋር ይሆን ያለ ምን ልስፈልግ የት ጋር ወልደዩ ስለዚህ የሱን ታላቅነት ይሁን የኛን ደግሞ ምን ያህል ብናኝ እንደሆነ ይሁንና ግን የሚደንቀው ያንን ሁሉ ግዙፍ ዓለም አይመለከትም። ይህ ልዑል አምላክ አይኑ ማን ላይ ነው? እነዛ ደቃቅ ፍጥረታቱ ላይ ነው አይኑ ያለው። እና አብርሃምና እግዚአብሔር በጣም የልብ ባልንጀሮች የልብ ወዳጆች ነው። ይሄ ማለት ለአብርሃም ምን አይነት ትልቅ ነው። አሁን እናንተ ስንሄድ አብርሃም በእግዚአብሔር ዘንድ ካለው ባለሟልነት የተነሳ እኔ እናንተ ስንሄድ ወደ አብርሃም እቅፍ ነው የምንባለው። የእግዚአብሔር መንግስት ወራሾች ከሆነ ወደ ማን እቅፍ? ወደ አብርሃም እቅፍ ነው የምንባለው። መጽሐፍ ቅዱስ ነው እንደዛ አይደለም? ብዙዎች ቅዱሳን ከሞቱ በኋላ ዋጋ የላቸውም ብለው አይደል የሚያስቡት? ቅዱሳን ግን ከሞቱም በኋላ ምን ያህል ታላቅ ሞገስ በእግዚአብሔር ዘንድ እንዳላቸው የምታውቀው በዚህ ነው። እኔ አብርሃም አምላክ ብሎ ለሙሴ ሲነግረው አብርሃም ከሞተ 450 ዓመት አልፎታል። ለሙሴ ግን በኮሬብ ሲገለጥ እኔ የአብርሃም አምላክ ነኝ ያለ። ሙሴ አብርሃምን ረስቶ ሊሆን ይችላል፣ እግዚአብሔር ግን አረሰው። እኔ የአብርሃም አምላክ ነኝ፣ የይስሐቅ አምላክ ነኝ፣ የያዕቆብ አምላክ ነኝ። ማላከ ቢሉ እሱ ነው ብለህ ንገራቸው። በቃ ጌታም ራሱ እኮ አንስቶታል አይደል? አይደለም? እኛ የአብርሃም ልጆች ነን ሲሉት የአብርሃም ልጆችስ ብትሆኑ የአብርሃምን ስራ በሰራችሁ ነበር። አባታችን የምትሉት አብርሃምማ ቀኔን ያይ ዘንድ ተመኘ፣ አየም ደስም አለው ነው ያላቸው። እንደ አንተ 50 ዓመት ያልሞላ አብርሃምን አይታን ሲሉት እውነት እላቸዋለሁ አብርሃም ሳይወለድ ነው ያለው። አብርሃምን ሄጄ ልጅ ትወልዳለህ ያልኩት እኔ ነኝ። አብርሃም ሳይወለድ ነው ያለው። መቼም ይሄ በእኛም ዘመን ቢሆን ድንጋይ ያስነሳላል። አሁን በአይሁድ እንፈርዳለን እንጂ 30 ዓመት ያልሞላው አሁን ተነስቶ አብርሃም ሳይወለድ አለ ወይ? አጭበርባሪ ባህታዊ ወይ ምን ብለን ድንጋይ ልናነሳ እንችላለን። ግን ምናልባት ሊኖርም ይችላል። በአብርሃም ጊዜ የነበሩ መናንያን ወይም ባህታውያን ወይም የእግዚአብሔር ሰዎች አሁንም ሊኖሩ ይችላሉ አልኩ እንጂ አሉ አለ። ደግሞ አባ እንዲያሆን እንዳትሉ ነው። ግን ሁሉን ማወቅ ደግሞ አይጠበቅባችሁም አይደል? እናንተ የምታውቁታል፣ እኛም እናውቀዋለን፣ ከእኛ በላይ ያሚያውቁታሉ። ቀስ እያልን እንደ ሰንሰለት እየተሳሳብን ሌሎቹ የሚያውቁት ደረጃ እንደ ግን መንፈሳዊው ዓለም አንድ ምስጢር ልንገራችሁ ልጆች፣ መንፈሳዊው ዓለም እኔና እናንተ ከምናስበው እጅግ ይለያል። ሰዎች ከእግዚአብሔር ጋር ግንኙነት ሲኖራቸው እኔና እናንተ በስጋዊ ደማዊ አእምሮ የምናስበው ነገር ሁሉ የሚገዛቸው አይደለም። መንፈሳዊውን ዓለም እንደ ስጋዊው ዓለም የምታስቡት ከሆነ መቼም ሳትረዱት ነው ከዚህ ዓለም የምትለኝ። እኛ በስጋዊው ዓለም ይሄ ምንድነው ስሪ ዳይሜንሽን የምንለው ነገር አንቋ ያዘነን አይደለም? አይደለም? ለመንፈሳዊው ዓለም ይሄ አይሰራም። እኔና እናንተ በቦታ በሁኔታ በጊዜ የተወሰንን አይደለም? መንፈሳዊ ዓለም በቦታ በሁኔታ በጊዜ አይወሰንም። ለእኔና ለእናንተ 50 ዓመት ብዙ ነው። ለነዛኞቹ 5000 ዓመት ምንም ነው። ስለዚህ እግዚአብሔር ንጹሕ ልብ ያለው ማን እንደሆነ አላውቅም። ለአንዱ ድንገት አንድ ነገር ሊገልጽለት ይችላል። ሰውነታቸው ላይ ጸጉራቸው የሻገተ እንደ እጽዋት እጽዋት ያወጣል ሰውነታቸው ላይ እንዲሆነ ከጸጉር በስተቀር ምናልባት አይን ብቻ የምታዩባቸው ወይም ደግሞ ድንገት ልትረግጧቸው ስትሉ ደንግጣችሁ ስትቆሙ ተኝተው ላያቸው ላይ ሳር በቅሎ ግን አይናቸው ብቻ ቁልጭ ቁልጭ ሲል የምታዩቸው ወይም ያናግሯችሁ ቢገጥሟችሁ አይ ይሄ አጋንንት ነው እንዲህ አይነት ሰው ወይም እንዲህ አይነት መንፈሳዊ የለም ብላችሁ እንዳታስቡ። ምንድን ነው የምትሉት እናንተ? ራሱት የማይጠበቀውን ጠብቅ አይደል የሚባላል አይደል? አነጋገር በዓለም ኤክስፔክት ዛን ኤክስፔክትድ። በመንፈሳዊ ዓለም ይሄ ስጋዊው እና ደማዊ አይምሮ የሚገምተውን የሚጠብቀውን ነገር እርሱ የማይጠበቀውን ነገር ጠብቁ። የማይጠበቀውን ነገር እኔና እናንተ ስማችን እንኳን ሲያውቁት ነው የምንደነግጠው አይደለም? ምንም ተራ ነገር ሌላ ብዙ መንፈሳዊ ዓለም ብቻ ይሄ ይበቃችኋል። በዚህኛው አይነት አስተሳሰብ እንዳታስቡ ካልኳችሁ እንስማማለን አይደል? በፍጹም በዚህኛው ቅኝት እንዳትቃኙ፣ በዚህኛው አስተሳሰብ እንዳታስቡ። መንፈሳዊው ዓለም ፍጹም የተለየ ዓለም ነው። እግዚአብሔር ልዩ እንደሆነ ዓለሙ ልዩ ነው። የእሱ የሆኑትም ልዩ ናቸው። ልዩነታቸው ደግሞ በደንብ የሚጨበጥ የሚታይ ነው። ለመገንዘብ እስኪከብድ ነው። መንፈሳዊ አይምሮ እምነት ብቻ ነው ያንን ሊያደርግ የሚችለው። እነዚህ ነገር አይነት ነገሮች በወንጌል ፍልቅ አርጎልናል ጌታ አይደል? ትንሽ ብልጭ አርጓቸው እንዲህ አይነት ነገሮች አይደል? ሀብታም ከሚጸድቅ ግመል በመርፌ ቀዳዳ አላል? ግመል በመርፌ ቀዳዳ በምን አይነት ሁኔታ ሊሆን ይችላል? ንገሩኛ። ግመልን የሚያህል ነገር አይደለም በመርፌ ቀዳዳ በበር ማሾለክ ይከብዳል አይደል? ግን እሱ ምን አለ? ግመል በመርፌ ቀዳዳ ቢሾልክ ይቀላል። ይቀላል ነው እኮ ለዛው። ሀብታም ከሚጸድቅ ስስታም ሀብታምን ነው፣ ሁሉን ሀብታም አይደለም። ይሄን ብሎ ሲናገር ሐዋርያት ያሰቡትን ተመለከቱ። እኔና እናንተም እናስበው ይሄን ነው አይደል? መርፌ ቀዳዳ አለች፣ ግመል በዛው ውስጥ ምን ያህል እንደሆነ አያችሁ? መንፈሳዊ ዓለምና ስጋዊ ዓለም፣ የእግዚአብሔር አስተሳሰብና የሰው አስተሳሰብ ልዩነቱን ርቀቱን በዚህ ሁሉ ለኩ። ይሄ እንዴት ይሆናል ነው ያሉት አይደል? እንዴት ይቻላል? ይሄ እንዴት ይሆናል? በሰው ዘንድ የማይቻል የሚመስል ነገር ሁሉ በእግዚአብሔር ዘንድ እንዲህ ብላችሁ ካመናችሁ ብቻ ነው መንፈሳዊ ዓለም የሚገባችሁ። እና ሐዋርያው ታዲዮስም በዚህ ተከሰው አሳይተዋል አይደል? በዚህ ተከሶ ግመል በመርፌ ቀዳዳ ብሎ ሲያስተምር ይሄ የሞኝ ትምህርት ያስተምራል። እንዲህ አድርገ ካሳየን እናምናለን፣ ካላሳየን ግን እንፈጃለን፣ እንገላለን አንተንም ተከታዮች። አባቶች ሲነግሩኝ አንጥረኛ ጓደኛ ነበር ይላሉ። አንጥረኛ እና መርፌ እንዲህ ተብሎ ብለው አህዛብ ጠይቀውኛልና መርፌ ሰርተህ ላክልኝ አለ ይላል። ያ አንጥረኛ ጨንቆት ቀዳዳውን ሰፊ አድርጎ ላክልኝ ሲልክለት ታዲዮስ አይቶ ገርሞት እንደው ምን ብታሰፋውን ግመል ያሾልካል በል እንደነበረ አድርገህ ላክልኝ ብሎ መለሰለት። ያም ጨንቆት ነው እንደው ትንሽ ሰፋ ምን እንደ ጅማት ቀልጣ ቢሆን ታልፌውን ብሎ ነው በል እንደነበረ አድርገህ ላከው ምን ብታሰፋው አሁን ግመል ይሾልካል በዚህ አላቸው። እነሱ ግመሏን ብቻ መጡ። ታዲዮስ ይግረማቸው ብሎ ጭነት ጫኗት አላቸው። ከነ ጭነቷን አሳልፎ ያሳያቸው በመርፌ ቀዳል በሰው ዘንድ የማይቻል። አሁን ይሄን ብታወሩለት ለዓለም ልቦለድ ይሄ ምንድነው አረቢያን ናይትስ ታሪክ ያወራል ብሎ ነው የሚነግራቸው አይደለም? ግን ጌታ የማይሆን አልተናገርም። እንግዲያው መጀመሪያ የዋህ ወይም ሞኝ የምንለው ታዲዮስን ሳይሆን ማንን ነበር የሚሆን? ጌታን ነው። ግመል በመርፌ ቀዳዳ ያለው እሱ ነው። እሱ የእሱ ተከታይ ነው። ምን አገባው ብለሃል፣ ተፈትኛለሁ፣ አሳያቸው አሳየው። ከዛ በኋላ ነው እሺ ያሉትን አጠመቀ። እምቢ ያሉት ደግሞ አልሰማቸው አልሰማ ሲሉ በንፋስ እየሰቀለ በእሳት ጅራፍ እየገረፈ ከተማቸው ስገባ ምንም አይታወቅም። በአየር ላይ ተንጠልጥለው ይታያሉ። አላስገባ ብለውት ነው። ባካችሁ ልግባ ቢል አሳይ አላችሁኝ፣ አሳይቻለሁ። አሁን ልግባ ላስተምርበት ሲል አታስተምርም ማለት አመለከተ። መላእክት መጡና በንፋስ ሰቅለው በእሳት ጅራፍ ሲጮሁ ይሰማል። ጅራፉም ሹዋ ሲል ይሰማል፣ ግን አይታይም። ሰዎቹም ይጮሃሉ፣ ሰውነታቸው ሲገረፍ ሲቆስል ይታያል። ምንም ግን የሚያስተምሩ ታዲዮስ ገብቶ አስተምሮ ናጠምቆ ሲጨርስ አውርዷቸው ብሎ መንገር ነው። እሺ ለሚል በረከት ይሰጣል። እንዴ የሚል እንዴ ማለት ምን እንኳን መስማት አትፈልጉ ግን ቢያለም ይሄው። ስለዚህ አብርሃም እንዳልሞተ መስማማ አይደል ፍቅረ ማርያም ስንሄዳውን የመጀመሪያ በደስታ ምን አቤት እኮ አሁን ዝም ብላችሁ እስቲ አስቡ የሞታችንን ቀን አሁን እንጠለዋለን አይደል እስቲ አሁን እኮ ለምን መሰላችሁ ምን ጠላው ልክ ስሞት በቃ ትንፋሽን ቆም ከዛ ባቡጀዲ ተቀልቦኛል ከዛ ሳጥሩስ ከተው በሚስማር ይዘቡታል ከዛ በኋላ ጉድጓድ ይቆፈራል ጭቃ ይሁን ደረቅ ይሁን ይዛን ግዜ ጋር ይወቅ ዶ ጭቃ ባይሆን ጥሩ ነው እንላለን አይደል ጭቃ ልትሆን ነው ጭቃ ሆነ አልሆነ ነው አይደለም በቃ ከዛ በኋላ ጨለማው ያው ውስጥ አሁን ድንጋይ ጭነውብኝ እንዴ ዶ ከሌም ጨክኖብኝ ድንጋይ ጭነብኝ ይሆን ከሊትም ልጆቼ አይደል ብዙ ምን አሰቡ ባሌ ንገሩኝ ምን ያድርገው በመሚ አድርቆ ይዞታይ ነው ይቻላል ሚስቱን የሚወዳትን ሚስቱን የምትወደውን ባሏን ምን ማድረግ ይቻላል ሲደፍኑበት አሁን እኛ ጭንቅላት እዛው ውስጥ ነው ያለው አይደል ከዛ በኋላ ሰሽ ጠለውኝ እኮ ይሄዳሉ ተቀራለ እነሱ ቤት በቃ ከዛ በኋላ ንፍሮ ይበላል ምስር ወጥ ይበላል ይሄን ቻይን እዚ ተከደኝ ይሄን እኮ መቃብር አይደል አይደል ስራ ነው አይደል ማስተር አትፈልጉ እንፈልጋለን ወይስ አንፈልግ አንፈልግባል ምን ያህል አስፈሪ እንደሆነ አያችሁታል ምን ያህል ብቸኝነትስ እንደሚሰማ አይደል ልጆች የሚጠሉሃል ሚስተን ተጠላሃል ባለሽም ይጠለሻል ዛሬ የሚጎርፉ አድናቆቶች ሁሉ ከሞት አያስጠልሽም ባልሽ የዛን ጊዜ ምናልባት ሙሾ ማሳመሪያ ብቻ ነው ያደረገው። ስለዚህ ዘመድ የለሽ ወገን የለሽ ምን የለሽ እዛ ይጣላል አስከሬናችን። እዛች ቦታ ላይ ሚስትም ባልም ልጆችም እናትም አባትም አይኖር ግን እዛም ቢሆን እግዚአብሔር አይለይ አለት። ምን ያህል ዘመድ አለው አይደለኛ አይደል? ብቻ ዘመድ እግዚአብሔር ብቻ ለጊዜው በስምምነት አብረን እንኖራለን። ከዛ ግን ማንንም ይዞ አይኖርም። ሁሉም በየተራ ሌላውን ይጥላል። በዛም ቦታ በዛም ጨለማ ውስጥ ቢሆን ግን እግዚአብሔር በሁሉ ቦታ አለ አሱ ንጠራጠራን እ ስለዚህ በመቃብሬ ውስጥም ፍራግሮኝ እንደሚሆን ሳስብ ምናልባት ምቾቴን ይጨምረው እንደሆነ እንጂ ፍራግ አላው ያንስ እንዳልፈራ በሞት ጥላ መካከል እንኳን ባልፍ አንተ ከኔ ጋር ነህና ክፉን አልፈራ። ስለዚህ በመቃብሬ ውስጥም ቢሆን እሱ አብሮኝ ያለና ፍራ ነገር ግን ይሄን ፍራት ደሞ ጨርሽ አውልቄ እንድጠለው የሚያደርገኝ ደሞ የበለጠ ነገር አለ። ልክ ነፍሴ ከስጋዬ ስትለይ ለነፍሴ መላእክት ያስረዷል ስጋሽ ለጊዜው ከምድር ተገኝቷልና በምድር ይቆያል። ይሄ የሚፈርሰው የሚበሰብሰው የማይፈርሰውን የማይበሰብሰውን ይዞ ሊነሳ ይገባዋል። ይሄኛው ምድራዊ ነው ሰማያዊውን ሊለብስ ይገባዋል። ይሄ ስጋዊ ነው መንፈሳዊውን ሊለብስ ይገባዋል። አይዞሽ አንቺ የክርስቶስ ሆነሽ ኖረሻል። ቀድሞም የሱ ነበርሽ አሁንም የሱ ነሽ። ይሄ አካልሽ የምታዩ ነገ እሱ እንደተነሳ ያነሳዋል። አሁንም የምንወስድሽ ወደሱ ብለው እነዛ መላእክት ይነግሩኛል። ምን ይሆን የሚመስሉት መልካቸው ምን ይመስል ይሆን ማዓዛቸው ምን ይመስል ይሆን ክብራቸው ትህትናቸው ፍቅራቸው ምን ይመስል ይሆን በእነሱ ቅፍ ያዝና ከዛ በኋላ በመጽሐፍ ቅዱስ እየሰማኋቸው በታሪክ አባው ያነበብኳቸውን ቅዱሳን ሁሉ ተወቀ የዛን ጊዜና አብርሃም ይመጣል የዛን ጊዜና ያዕቆብና ይስሐቅንም ያያቸዋል። የዛን ጊዜ እነ ሙሴ እነ ኤልያስ እነ ኢሳይያስ እነ ኤርምያስ እነዛ ለክርስቶስ እስከ ሞት ድረስ የጨከኑ እነ ቅዱስ ጴጥሮስ እነ ቅዱስ ጳውሎስ እነዚህን ሁሉ በስም እናውቃቸው የነበሩትን ሁሉ አሁን ግን ፊት ለፊት እናያቸዋለን። ፊት ለፊት እንተዋወቃቸዋለን። የጌታቸውን ሕግ ፈጽመን ከሄድን እያንዳንዳቸው መጥተው በመንፈሳዊ ሰላምታ በፍጹም ፍቅር ሰላም ይሉናል። አንቺ የተወደድሽ ነፍስ ይሉናል። ለአንቺ የሆነውን አውቀሽ አንቺም እንደሚገባው ኖረሻልና እንኳንም ወደ ጌታሽ ደስታ መጣሽ ብለው እጅግ በሚጣፍጥ ቃል ይቀበሉናል። እነሱን እያየን ጉዟችን እየቀጠለ የምናየው ብርሃን እየገረመ በዚህ በምድር ላይ ማናውቀው አይነት ብርሃን ነው። ከዚህ የተለዩን የምናውቃቸው ዘመዶች እኛ ያለንበት የሚገቡ ከሆነ እነሱንም እያየናቸው እንሄድና የሰማያዊቱን መቅደስ ታቦት የሆነችዋ ደግሞ ከፊታችን ትገለጣለች። እሷን ደግሞ የንጉሠ ሰማይ ወምድር እናት ሰላም እንላታለን። የልጄ ወዳጅ ብላ እሷን ምን ይመስል ይሆን ቃሉ? ነፍሳችን ምን ያህል ትዘል ዮሐንስ በጽንስ እያለ በማህፀን እንደዘለለ የእሷን ድምፅ ደግሞ ስንሰማ ምን ያህል እንዘል ደግሞ እኛ የእሷን ጣፋጭ ቃል ከሰማን በኋላ መሰል የሌለው መተኪያ የሌለው እሱን ደግሞ እናየዋል። ይህን ሳስ መጣመቻላ ነገር ለካ ስለዚህ ተቀፍኝ ያልቀር የምሄደው ወደ ማን? ወደ ሞተልኝ፣ ወደ ቆሰለልኝ፣ ወደ ሚወደኝ፣ ወደ እሱ ነው። ስለዚህ እንደውም ቢሆን ሞትን በናፍቆት መጠበቅ ነበረብን አይደል? አይደለም? እንደ ቅዱስ ጳውሎስ ቃል ብኖር ለእናንተ መልካም ነው፣ እኔ ግን ልሄድ ከጌታዬም ጋር ልኖር እናፍቃለሁ፣ ከሁሉ ይልቅ እጅግ የሚሻል ነውና አይደል ያለው። በቃ ስለዚህ እና አብርሃምን ሁሉ እናያቸዋለን። በዚህ መረዳት ሞት አስፈሪ ሆነ ወይስ ሞት ተናፋቂ ሆነ? እንዲህ አርጋችሁ ናፍቁት። እሺ ሞት እንዲህ አርጋችሁ አስቡት። ሞት እንዲህ ስላለ በድንጋይ ስለመደፈን በትል ስለመበላት ካሰባችሁ ምንጊዜም ሞታችሁን እየሸሻችሁት ነው የምትሄዱት። ግን እናንተ ብትሸሹ እናንተ በሸሻችሁ ቁጥር እሱ እየቀረበ አይደል? በራቅ ነው ቁጥር እሱ እየተጠጋ፣ በጠላ ነው ቁጥር እሱ እየወደደን። ከምንም ነገር በላይ ሰው ሞቱ ቀርቦ በእርሱ ከኖርን ግን ሕያዋን እሱንም በሕያዋን መንደር ልናየው ነው የምንሄደው። ዳዊት ይለል አምላኬን በሕያዋን አገር አየዋለሁ ይላል። ስለዚህ ስንሄድ በሕያዋን አገር እሱን እናየዋለን። እንደው ባደለን እዛም እንደው በተገናኘን አንዳችንም ሳንጎል ተገናኝተን እናወራለን። የዛን ጊዜ እንዲህ ያሉን እኮ እውነት ሆነ። አሁን ይህን አልነበር ታያላቸውን አየነው እኮ አሁን አትሉኝ ይሆን እንባባላለን። እዚህ ላችኋል። እንዲህ አብረን ስንማማር ሙቀቱ ምኑ እያስቸገረን ግን ጨክነን ይሄን ለማግኘት ነበር ተባብለን እናወራለን። በሕያዋን ሀገር አምላካችን እናየዋለን። ድንኳኑ መሀላችን ይሆናል። ከዛ በኋላ ናፍቆት የለም። እንባዎቻችን ሁሉ ከአይናችን ላይ የሚያብሰው በእጆቹ ነው። እሱ አምላካችን ይሆናል። እኛ ደግሞ መንጋዎቹ እንሆናለን፣ ህዝቦቹ እንሆናለን። ምንና ፍቅር ነው። ስለዚህ አብርሃም አልሞተ። የሆነ ሆኖ አብርሃም እግሩን ሰበሰበ፣ ባልጋው ላይ ነፍሱን ሰጠ፣ ወደ ወገኖቹ እችን እንድትይዙልኝ ነው የምፈልገው። ሞተ ከሚለው ወደ ወገኖቹ እኔና እናንተም ነገ ወደ ማን ነው የምንከማቸው? ወደ ወገኖቻችን፣ ወደ ወገኖቻችን እንሄዳለን። ደግሞ ከነሱ በላይ ስማ ነው ደስ አይለህም? አሁን ነቢያት ወገኖቻችን ናቸው። ሐዋርያት ወገኖቻችን ናቸው። እመቤታችን ወገናችን ናት አይደል? በነቢያትና በሐዋርያት መሰረት ነው የታነጽ ነው። ጌታ ወገናችን ኢየሱስ ክርስቶስ አብሮን ነው የሚሆን። ስለዚህ ከዚህ የበለጠ ከማን ጋር መኖር እናፍቃለን? ምንም። ስለዚህ አብርሃም ነገ ምናገኘው ይስሐቅ ሚስቱ ርብቃ ልጅ አልነበራት መካን ሆነችበት። በብሉይ ኪዳን ያው አብዛኛው ምክንያት ወደ ሴቶች ነው አይደል የሚጣበቀው? አሁን እዚያን መስገድ ቴክኖሎጂው ነው ከገላገላቸው ሴቶች አይደል? ዛሬ ልጅም ቢያለ ከተባለ እንደ ድሮ ሴቷ ብቻ ትመረመር የለም። ምን ወጭምር ነው የሚመረመረው? ወንዱ ይመረመራል። አይ አንተ አይደለ አንቺ አይደለሽም መካኑ ማን ነው ይባላል። ባልሽ ነው ይባላል። ከዛ በኋላ ያው እንግዲህ በጸሎት በጸበል ችግሩ እስኪፈታ ድረስ ይሄንን ስም ተሸክሞ ይኖራል ወንዱ ሴቷ ብቻ ታጥቶ። በብሉይ ኪዳን ግን መከነች ከተባለ ማን ብቻ ነው? ሴት ናት። ለምን የሚታሰበው ምንድን ነው? ምን ጊዜም መሬቱ ለምለም ከሆነ ምን ጊዜም መሬቱ ለምነው ተብሎ ከታሰበ ዘር የማይበቅልበት ምክንያት የለም። ወንዱ ዘር ስለሆነ የሚዘራው የማይበቅልበት አንዳሽ ምክንያት የለም ነው የድሮቹ ግንዛቤ። አሁን ግን ምንድነው ዘሩ መካል ሊሆን ይችላል ተብሎ ነው የሚታሰበው። ሳይንስ እንግዲህ ይላል እንደዛ። ለማንኛውም ሚስቱ ርብቃ መካን ሆና በመካንነት መያዟ የእሷ ብቻ ጉዳይ ነው ብሎ አላልቆ ወይም ይስሐቅ ሚስቴ ርብቃ መካን ስለሆነች ዘር ሳልተካ ልቀር ነው፣ ስለዚህ እኔ ደግሞ ሌሎች ሴቶች አግብቼ ዘር ልተካ ወይም ዘር ላቁም ልጅ ልውለድ አላለ። ይሄ የይስሐቅ ምን ያህል የተከበረ ባል መሆኑን ነው የሚያሳየው። እግዚአብሔር የሰጠው ርብቃ ነው። ርብቃ ከወለደችለት ትውለድለት፣ ካልወለደችለት ከእግዚአብሔር ጊዜውን ይጠብቃል። ግን ምንድን ነው የአባቱ በረከት ወደ እሱ እንደመጣ ይስሐቅ ያውቃል። የአብርሃምን ዘር አበዛለሁ እንዳለ የይስሐቅም ዘር ምን ይሆናል? ይበዛል። አብርሃምን ዘርህን አበዛለሁ እንደ ሰማይ ኮከብ እንደ ምድር አሸዋ ያለው በማን በኩል ነው? በይስሐቅ በኩል። በአንድም በሌላም መንገድ የይስሐቅ ዘር እንደሚበዛ የታመነ ነገር ነው። ልዑሉ አይዋሽማ። ስለዚህ ይስሐቅ አንድ መፍትሄ አመጣ። መጽሐፍ ቅዱሱ በጣም ደስ በሚል ቋንቋ ነው የሚገልጸው። ይስሐቅ ስለ ሚስቱ ስለ ርብቃ ጸለየ ይለዋል። እንዲህ አይነት ልምድ አለን ይሆን? የትዳር ጓደኛሞች የሆንን ስለ ሚስቶቻችን ድካም ባሎች መጸለይ፣ ስለ ባሎቻችን ድካም ሚስቶች መጸለይ፣ ስለ ሚስቶቻችን የአመል አስቸጋሪነት ባሎች እንጸለያለን ወይስ በዱላ ለማስተካከል እንጥራለን? ወይስ ሴቶች ባሎቻችን አመላቸው ቢከፋ ስለ አመላቸው መክፋት እንጸልያለን ወይስ ለቤተሰቦቻችን ሄደን ስናሳቅላቸው እንላለን? የቱን ነው እንደ መፍትሄ አድርገን ይዘነው የኖርነው? ለጓደኞቻችን ማማት እንዲህ ነው እኮ እንዲህ ነው እኮ እንደው ሰው ፊት ነው ሰው የሚመስለው ምን አይነቱን አውሬ መሰለሽ እግዚአብሔር የሰጠኝ አትባባሉ። ይሄ እኔ ነው ወይስ ትባባላላችሁ? እንደ አነባለሁ እንዲህ እንዲህ እንደሚባባሉ ባልና ሚስቶች። ባልየውም ደግሞ የራሱን ደግሞ ብዙ ታሪክ የሌላትን ሁሉ ይለጥፍላታል አይደለ? ብዙ ጊዜ አንዱን የምንኮንነው ራሳችንን ንጹህ ለማድረግ። እዛ ውስጥ አልገባም ይስሐቅ፣ ምንም ነገር ውስጥ አልገባም። ሚስቱ ተቸግራለች፣ በዚህ ነገር እያዘነች እየተከዘች እንደሆነ ገብቶታል። ለባሌ ለምወደው ልጅ ባሌ ልጅ አልወለድኩለትም ብላ ልቧ ውስጥ ብዙ ህመም እንዳለባት ገብቶታል። ስለዚህ አቋራጭ መፍትሄ ያደረገው ምንድን ነው? ስለሚስቱ እሚደንቀው ምንድን ነው? ስለሚስቱ ጸለየና እግዚአብሔርም ተለመነው ይላል። እሷን መቼም ርብቃን ሳትጸልይ አልቀረችም አይደል? ግን እሷን ተለመናት የሚል አታነቡ። ስለማን? ስለ ርብቃ ሲጸልይ ማንን ተለመነው? ይስሐቅን ተለመነው እግዚአብሔር። ከዛ ርብቃን አሰባት ይላል። ተለመነው ከዛ አሰባት፣ ማጸኗን ከፈተው። የይስሐቅ ስራ የእግዚአብሔር መልስ እንዴት ደስ ይላል። አሁን እኛ ብዙ ጊዜ እንደምነግራችሁ በመከር ማናስተካክለው ሰው ሊኖር ይችላል ብያቸዋለሁ ብዙ ጊዜ በመንከር በመውቀስ በመገሰጽ ብዙ ነገር በማድረግ ማንመለሰው ሰው ይኖራል ያንን ሰው ተመለስ ምን ያላችሁ መጨቀጨቃችሁ ናቁም ስለዛ ሰው ብቻ ምን አድርጉ ጸልዩለት እናንተ ስትጸልዩ ለመንፈስ ቅዱስ የምክርን ድርሻ ተሰጥቷላችሁ እኔ ወደ አንተ አመለክታለሁ አንተ መከራው ብላችሁ አሁን መካሪው ማን ይሆናል መንፈስ ቅዱስ ይሆናል ማይለውጠው ይኖር ይሆንሱ ሁሉንም ይለውጣ ደግሞ ደስ የሚለው ያ ሰው ሲለወጥ እናንተም በኔ ጸሎት ነው ቆይ ተለወጥከው ልትሉት አትችሉ ስትጸልዩ አላያችሁማ እናንተም ከንቱ ዳሴ ውስጥ አትወድቁ ስራው ሁሉ ለማን ነው የሚተው ለእግዚአብሔር ብቻ ክብሩ የሚሆነው ለእግዚአብሔር ብቻ ብዙ ጊዜ ሰውን መከረን እንቢ ሲለን ተስፋ እንቆርጣለን አይደለም ተመክሮ አልመለስ ስላለ ሰው እንጸልያለን እዛን ጊዜ ስተካከለ እስካሁን እኛ ነበርን መንሰራው ጸሎት ስንጀምር ግን ይሰራው ሌላ ነው እግዚአብሔር ደግሞ ነክቶ የማስተካክለው ማለት ነው ነቢያት ያልሞከሩ ይመስላችኋል ይሄንን ዓለም እኮ እንዴት እናዲ ነው ብለው በመክር እኮ ሊያድኑት ሞክረዋል አይደል በተግሳጽ በብዙ ነገር እኮ ሞክረዋል አልሆነም ስላልሆነ የሰውም ክፋት እየጨመረ ነው ሄደው እንደው ስለዚህ ምን አለው ፈኖድ የከማርያም ወና አድህነነ እጅህም ከሰማይ ላክና መታሃድነን አሉት አሁን ጸሎት ነው አይደል ሲመጣሱ ድህነትን ፈጸመ ስለዚህ በትዳሩ ስንኖር በጓደኝነት ስንኖር እንዲሁም በትውውቅ ወይም በቤተሰብ ወይ በስራ ስፍራ ስንኖር አንዳችን ስለ አንዳችን የምናውቀው ድክመት ይኖራል ስለ አንዳችን የምናውቀው ችግር ይኖራል ስለዛ ችግር አንዱ ስለ አንዱ ምን ማድረግ መጸለይ እንዶም የበለጠ ደስ የሚለው ባል ስለ ራሱ አብዝቶ ስለ ከሚጸልይ ባል ስለማን መጸልይ ስለ ሚስቱ መጸልይ ሚስትስ ዞሮ ዞሮ እኮ ያው ጥያቄው ቀርቧል አይደል ባል ለሚስቱ ሚስት ለባሉ ወይስ ጸሎቱን አትተማመኑበት ጥያቄው ለየት ያለ አቀራረብ ይኖረውና ችግር ያመጣ ብለህ ታምነው በአገራችን ተረት አለ አይደል ሚስቴ በምትለው እንጂ እናቴ በምትለው አታውለኝ የሚባል ነገር አለ አይደል? የዛ ድምር ከሆነ ጸሎት የሚቀርበው አስቸጋሪ ነው ሱነት ነው። አታውቃትም አግሮች ግራ ገብታችሁ ምታው ይሄን ጸሎት አታውቁት? እናት ብዙ ጊዜ ምን ትላለች ይባላል? ልጇ ሲወጣ እንደው ወጥ ይሆን? እንደው አንድ ቦታ ሰዎች ደፍተውት ይሆን? እንዲያርገውት ይሆን? ጭንቀቷ ምንድነው? ምታስበው ምን ምኑን ነው? ክፉን አይደል ሊገጥመው አልመጥም። ሚስት ደግሞ ይሄን ግዜ የሆነ ቦታ እየበላ ነው እንዴ ሆኖ ነው እንዴ ነው መታሰበው ይላል እናንተ አይደለም ይባላል አይደለ አይደል አይባል እኔ ፈጠርኩት ተረት አይደለም እሱን ማን የሰማው ተረት ነው እንዴ የፈጠርኩት አይደለም ስለዚህ ሰውየው ይሄንን ሰምቷል ለካስ ከናቱም ከሚስቱም የሚባለውን ሰምቷል ሲወጣ ምን ብሎ ጸለየ እናቴ በመትለው አታውለኝ ሚስቴ በመትለው አውለኝ ብሎ ወጣል ይባላል በዚህ ስሌት ከሆነ ጸሎቱ አደጋ አይደለ ብቻውን እየበላ ይነቀውም የሚል ጸሎት ሊመጣ ይችላል ምን ይሉ ይመጣል የዛን ጊዜ ግን እውነተኛ የሚተማመኑ ባልና ሚስቶች ማሐከል ከሆነ ግን ባል ስለማን ይጸልያል አብዝቶ ስለሚስቱ ሚስትም ስለባሏ አከተመ ጸሎቱ ቀርቧል የዛን ጊዜ እግዚአብሔር ፍቅራቸውን ስለሚያይ በዚህ ተስን ሰራ ይሄ ሂሳብ ስለት ክሪስ ክሮሳል ለማቅለብ ወልደ ተክላይ ነው አይደለም ስለዚህ እኔ ስለሚስቴ ስጸልይ እግዚአብሔር ጸሎቴን ብቻ አይደለም የሚሰማው ለሷ ያለኝን ፍቅር ጭምር ነው የሚያየው እሷም ስለኔ ስትጸልይ እንደዛው እኛም እንደዛው ማለት አሁን ርብቃ ስለራሷ ምክንያት ስትጸልይ ሳይሰማ እግዚአብሔር ይስሐቅ ግን ሲጸልይ ተለመነው አለኩ ተለመነው ርብቃም ጸነሰች ስትጸልይ ደግሞ እግዚአብሔር ይሰጣት መንታል በማህፀኗስ ማደግ ጀመሩ ልጆች ታደጉ በኋላ ብርቱ ጦርነት ተከፈተ ማህፀኗስ ርብቃ በምታስተውለው ደረጃ በደንብ በሚሰማ ደረጃ እርስ በርስ ሲገፋፉ ይታወቃሉ ወጭም ከባድ ነገር ነው ያለው አንዱ ወዲህ ሲገፋው አንዱ ወደዚህ ሲገፋው ሰውነቷን ሁሉ ሊቀዷት ሲደርሱ ሲወጠሩ ሲታገሉ ሲገለባበጡ ኖርማል የጽንስ እንቅስቃሴ እንዳልሆነ ገብቷል ትግል እንደሆነ ጠብ እንደሆነ ፉክክር እንደሆነ ተረርተዋል ስለዚህ አላት አማራጭ ምንድነው ማወቅ አትችልም ሆዶ ውስጥም እያለ ስላለው ነገር ማወቅ አንዳንድ ጊዜ በራሳችን ላይ ስለሚከናወን ነገር ማወቅ አንችል። እንደውም ብዙ ጊዜ አይደለም ራሳችን ውስጥ ስለሚከናወን ነገር እናውቃለን። አንዳንድ ጊዜ ካደረግን በኋላ እንዴት አደረግኩት ምንለው ጊዜ እኮ አለ አይደል? አንድ ቦታ ከተገኘን በኋላ እንዴት ተገኘው እዚህ? አንድ ነገር ውጤቱ ሲመጣ እንዴ ምን አድርጌ ነው ይሄ ውጤት የመጣው? ሰው እንደውም ብዙ ጊዜ በላሱ ላይ የሚከናወነውን አያውቅም። እርግጠኛ ነኝ እሷን ማወቅ አትችልም። በማህፀኗ ውስጥ ይደባደባሉ፣ ይጋፋሉ፣ ይታገላሉ፣ ግን ምን እየተከናወነ እንደሆነ አላውቅ። ጨነቃት። እንዲህ ከሆነ ለምን ነው አለች። የሰላም እንዳልሆነ ገብቷታል። አያችሁ አያድርስ ነው እ የሰላም እንዳልሆነ ስለገባ ምክንያት ይሻለኝ ነበር። ለእናት ልጆቿ ሲገዳደሉ ልጆቿ ሲገፋፉ ከማየት በላይ ምንም ይከብድ ነገር አለ? ደግሞ ገና ሳይወለዱ በማህፀን ሲወለዱማ ዓለም ደግሞ ሌላ ጦር መሳሪያ አዘጋጅታ ትጠብቃቸዋለች አይደል? መቼም ሆድ ውስጥ ቢላዋ የለም፣ ቆንጨራ የለም አይደለም፣ ቀስት የለም፣ ጦር የለም። ሲወጡስ ያ ሁሉ ይጠባል። ስለዚህ የዛን ጊዜማ ምን ያህል ይከፋ፣ የሰው ክፋት ሲጨመር፣ የመካሪ ክፋት ሲጨመር ምን ያህል ይጠላሉ እነዚህ ልጆች። ስለዚህ ምን አለች? ምክንያቴ ይሻለኝ ነበር ብላ አሰበች። እንዲህ የሚሆኑ ከሆነ ለእኔ ምን ይጠቅመኛል? ምኔ ነው ለእኔ ይሄ አለች። ሄደ። ከዛ ምን ያደረገ ይችላል? እግዚአብሔርን ልጠይቀው ሄደች። አሁን እግዚአብሔር በአንድ ቦታ የሌለ በአንድ ቦታ ያለ ሆኖ ነው ርብቃ ልጠይቀው ሄደች። ምን ማለት ይሆን? ርብቃ ልጠይቅ ሄደች፣ እግዚአብሔርን ልጠይቀው ሄደች። እንደው አማርኛው ራሱ እኮ በጣም ደስ የሚል ነው። እኔና እናንተ እግዚአብሔርን ለመጠየቅ ሄደን እናውቃለን? በአንድ ጉዳይ ነው። ዛሬ ጾም መጣ፣ ሱባኤ እንሄድ ነው አይደል? አይደል? ወክማኑን ይዞ ትዝታ ትዝታ ያለበትን ዘፈኖች ይዞ ወይም የሚወደውን ሬዲዮ ጣቢያ እዛ ይሰራልኝ ይሆን አይሰራልኝ ይሆን እያለ ወይም ደግሞ በዚህ ቀን የነከሌ ኳስ ጨዋታ አለ እንዴት ብዬ እንደው የምጠይቀው ወይም ደግሞ እንዴት ይሆን ማዳምጠው? እዛ ካይ ከፍ ያለ ተራራ ይኖር ይሆን ወጥቼ ቁጭ ብዬ ማዳምጥበት? ባትሪስ እንደው በአቅራቢያው ይገኝ ይሆን ለመግዛት? እንዲህ አይነት ሰው ያገባል። ድንቅ ነው ሰው። በውዳዴ ሱባኤ ይያዛል። በፍልሰታ ቅርታ አድርጉልኝ፣ ከበድ ያለም ነገር ብነግራችሁ እንዳትቀየሙ። እሺ፣ አዲስ አበባ ማጨት ያልቻለውን መተጫጫ የሚያደርገው ብዙ ነው። ገዳም የሄደ ሁሉ ጨዋ ነው ማለት አይደለም፣ እንዳይመስላችሁ። በገዳም እኮ ሰይጣንም ይኖራል ታውቃላችሁ። ባይኖርማ ባልፈተናቸው ይኖራል እኮ እዛ ገዳም ብትሄዱ አለ። እንዴት ዋልክ ብትሉት እግዚአብሔር ይመስገን ይላቸዋል። እዛ ሄዳችሁ ያገኛችኋል። ስንት ሰምተናል አለ። ገዳም የሄደች ሁሉ ጨዋ ነች ማለት አይደለም። ገዳም የሄደ ሁሉ ቁም ነገረኛ ነው ማለት አይደለም። አድብቶ ለሌላም ጉዳይ መሄድ ብዙ እንዳለ እናውቃለን እናውቃለን። እጅ ከፍንጅም የተያዙ ብዙዎች እንዳሉ እናውቃለን። ብዙ ጊዜ የኔ ልጆች የሆናችሁ እንዲህ አይነት ሀሳብ ስታነሱ ግራችሁ እንዳታነሱ ምለው ለዚህ ነው። ሱባኤ ልትይዙ ስትፈልጉ ንገሩ ጥላችሁ የለ ሁል ጊዜ ምክንያቷን ትነግሩኛላችሁ፣ ሰማለሁ። ትክክለኛውን ቦታ ነግራችኋለሁ፣ ትሄዳላችሁ። ቁርጠኛ የሆነ የሱባኤ ሰው እዛች ይሄዳል። አከተመ ስትሄዱ እዛ ላሉ ሰዎችም ስለሚነገር ሰው አማረኝ፣ እንደው ትንሽ ጨዋታ አማረኝ፣ እንደው ትንሽ ፀሐይ ልሞቅ የለ ክርችም ብለህ ጊዜዋን አሳልፈ እንዲህ አይነት ወንድነት ያለው ሰው ካለ ያነጋግረኛል። እሺ፣ ከዛ ውጭ የለም። ሱባኤ እያሉ ዝም ብሎ በየገዳም እየሄዱ አበውን መፈተን የለም። እነሱ ጽድቅ ብለው ገቡ፣ እኛ ሳይፈልጉ ልጅ ሰጠናቸው። አልጠየቁም ያለ አላማቸው። ግን የእነሱ ስህተት ብቻ አይደለም። የማን ነው? በዋናነት የኛ ስህተት። ዲያብሎስ ደግሞ ለማሳሳት ብዙ ዘዴ አለው። የታጋዩን ያዕቆብ ታሪክ ነግሬያቸው የለ እዚህ ታሪክ አበው ላይ ስታነቡ ጄኮብ ዘ ስትራግለር ነው ተጋዳዩ ወይም ገድለኛው። ይሄ ምንድነው? ምን በመንፈሳዊ ባለገድል አይደል የምንላቸው? ለዚህ በገድል ሲቀጠቀጡ የሚኖሩ የዛ አይነት አባት። ሰይጣን እሱን ለማሳሳት ግብጽ በረሃ እልም ያለ ሰው ማይደርስበት በረሃ ነው የሚኖሩ። እሱን ለመጣል ግን ሮም ነው ስራ የጀመረው ዲያብሎስ። ሮም ንጉሱ ልጅ ውስጥ ነው ገብቶ ያደረው ሰይጣን። አመማት ጮኸች ለፈለፈች። ካህናቱ ምኖቹ ሁሉ ተጠሩና ወጣ ሲሉት ያንን ሰይጣን ወጣው ይላል። እነሱ ወጣ ሲሉ ወጣ ትጀምራለች። አሁን በኋላ ማንንም ሰው ያስወጣኝ እና ማንንም ያስወጣኝ ታገዩ ያይቆብ ብቻ ነው ያስወጣኝ ባለገድሉ ያ ጽኑ አባት ብቻ እሱ ካልሆነ ያስወጣኝ ማን ንጉስ ነው የሮም ሮም ግዛቱ ትዚላቸዋል። ለግብጽ ሁሉ በሮም ውስጥ ነበሩ አይደል? የት ነው ያለው ሰው ፈልጉ ልጄን ያድን ካልወዲያ ክርስቲያኖች ወዮላቸዋል ነው ፈልጉ ሲባል ግብጽ በረሃ እንደሚኖር ታወቀ። ተጠይቆ ማለት ግብጽ በረሃ ነው ያለው በሎ አምጦታል ከመታመጣው ሞቱን ይመርጣል እዛው እና ምን ይሻላል ልጄን ወሰደ። እሺ ልጁን ወሰደ። ገና ያዕቆብ አጠገብ ሲደርስ ኦሆ ተቃጠልኩ ብሎ ጥሎት ተደስቶ ንጉሱ ባለሟሎቹ ሁሉ ይዞ ሮም ሲደርሱ መልሶ ጠለቀ። መልሶ ወስዷታል ይለቃታል። መልሶ ሲወስዱ እንደገና ሮም ሲደርስ ይይዛታል። ምን ይሻላል አላቸው መማከርቱ። አይ ከምትሞት እዛቸው አካይ ትንሽ ዳስ ሰርተን እዛቸው እሷ አካይ እንድትኖር እናድርጋለን። አይ ሰይጤ አያችሁ ዘዴ ከዛ ዛ ቤት ሰራች። ያባት እንግዲህ ስንት አመት በኋላ መቼም እዛው ካለች እንደ ታርሽ እንደ ታደርሽ አይቀርም አይደል? ሲላመዱ ሲላመዱ ድቀት አገኙ። ክፋቱ ደግሞ ቂጣ ከሆነ ይጠፋ ጽንስ ከሆነ ይገፋ ነው። ምን ሆነ? ጽንሱ ማስታወቅ ጀመረ። ሳስታውቅ በተከበርኩበት መንፈሳዊ ዓለም ተዋርጄ ልኖር ነው። ንጉሱ ይህን ቢሰማ በክርስቲያኖች ላይ በእኔ ላይ ምን አይነት ውርደት ይመጣ ብሎ አናቷን ብሎ ገደለና ቀበራት። አሸዋ ውስጥ አስቦ አባት እንግዲህ እዛ በረሃ ሲወድቅ ይሄ ነበር እቅዱ አላማው ይሄ ነበር። እዛ አሸዋ ውስጥ ቀበራል። የንጉሷ ባለሟሎች ስንቅ ይዘውላት ከስንት ጊዜ በኋላ ይመጡ የለች የት ሄደች አሉት። አይ ያው ጋኔኑ ተነሳባት። እኔ ሽማግሌ ነኝ የምታዩት መያዝ አልተቻለኝም በረታብኝ። እኔን ሁሉ አቁስላኝ ደብድባኝ ወደ በረሃው ሄደች አሉ። እንግዲህ ለንጉሱ ይህን መርዶ ንገሩት። ማን ይጠረጥረዋል? አይደለም ምን አይነት አባት እንደሆነ ተመስክሮለታል። ማን ይጠረጥረዋል? እያዘኑ ሲሄዱ መልአከ እግዚአብሔር የተጨነቀ መልአከ እግዚአብሔር አያችሁ፣ ያ ሁሉ ልፋቱ መና እንዳይቀርበት ያዘነ መልአከ እግዚአብሔር ያዕቆብ አይበቃህም አለ። መጀመሪያ ዝሙት፣ ከዛ ገደል፣ ከዛ ውሸት፣ አይበቃህም አሁን አለ። የዛን ጊዜ ልቡ ተመለሰለት። ወዮ ብሎ አለቀሰ ይላል። የዛን ጊዜ አልበላ አልጠጣ ብሎ እህል እንኳን ለቁመተ ስጋ ነው። በኋላ እግዚአብሔር ልክ ከክርስቶስ የምህረት ቃል እንደሰማ ነፍሱ ከስጋው ተለይቷል። ምሬሃለሁ እንዳለው ይህንን ጸጸትህን ተቀብዬ ምሬሃለሁ እንዳለው ነፍሱ ከስጋው። ወጥመዱን ግን አያችሁ፣ ግብጽ ያለውን ሰው ለመጣል ከየት ተጀመረ ቅዱ? ከሮም እንደኔና እንደናንተ አይደለም ሰይጣን የሚሰራው እሱ የአርባ ዓመት የአምስት ዓመት የእኛ ሀገር እንኳን የአምስት ዓመት እቅድ ነው ያላት አለ። እሱ የአርባ የአምስት ዓመት እቅድ ርቀት እዛ ነው የሚያስበው። እዛ አሁን እኔና እናንተ እዚህ ዛሬ ነው የምናስባት አይደል? ግፋቢን የዛሬ ዓመት ሁለት ዓመት የዛሬ ስልሳ ዓመት ምን ወጥመድ እንዳዘጋጀልህ አታውቅም። ምንም አታውቅም። የእድሜህ መጨረሻ ያች አይደለች ወይ? ስልሳ ሰባ ዓመት ላይ ምን አዘጋጅቶ እንደሚጠብቅ አታውቅም። ሁሌ የእኛ ስራ ምንድን ነው? ተሳቁ እያዩ ጊንጣ አለ ይሆን እዚህ እባብ አለ ይሆን እያሉ መሄድ አይደል? በበረሃ የሚሄድ ሰው ዘና ብሎ ይሄዳል? ጦርነት ውስጥ ያለ ሰው ዘና ብሎ እንደ ወክ ያደርጋል? ልም ያለ ጥይትና መትረየስ እያፏጨ ወክ የሚያደርግ ወታደር ገጥሟቸው ያውቃል? የለም። ተሳቆ ነው አይደል? ሄልሜቱን አድርጎ ምን ብሎ እኔና እናንተ እኮ ውጊያ ውስጥ ነው። ተዝናንተን ምንተኛበት ተዝናንተን ምንሄድበት አይደል? ዲያብሎስ ቤት እንደሚመጣ አታውቁ? ምንድን የሳበኝ ወደዛ ልጠይቅ ሄደች። ቦታ ወስና ወይም የሆነ ነገር የተወሰነ ያለ አይመስልም? ልጠይቀው ሄደች ነው የሚለው። አበው ሲተረጉሙት ይሄንን ለዚህ ጉዳይ ብቻ ራሷን ለይታ ሱባኤ እንደያዘች ያመለክታል ይላል። ሱባኤ መያዝን ነው የሚያመለክተው። በቃ ራሷ ተለይታ በዚህ በዓለም ከነበራት ህይወት ራሷን ገለል አድርጋ በዚህ ጉዳይ ላይ ጸሎት እንደያዘችበት ነው የሚያመለክተው ይላል። አንዳንድ ደግሞ አበው አንዳንድ መተርጉማን ሲተረጉሙ መልከ ጼዴቅ ጋር ሄደችው ይላል። በዛን ዘመን የነበረ ታላቁ ባህታዊ የእግዚአብሔር ካህን መልከ ጼዴቅ አይደለም አይደለም ሞቶ ነበር እንደዛ ይላል መጽሐፍ አይልም። መልከ ጼዴቅ መቼ ሞተ የሚለህ ሰው የለም መጽሐፍ ቅዱስ ላይ ሞተ አይልም መልከ ጼዴቅ። ስታውን ይኑር አይኑር ማን ብቻ ነው ያለው? እግዚአብሔር ባለቤቱ ብቻ ነው ያለው። በአብርሃም ጊዜ የነበሩ ዛሬ ሲኖር ይሆን ያልኳችሁ ቀደም ታጋለች እ መልከ ጼዴቅ አሁን ይኑር ይሞት የሚያውቅ ማንም ሰው መጽሐፍ ቅዱስ ላይ ሞተ አይለው ማለት የትውልዱ ቁጥር የለው ማለት ነው። ዘመኑ አይታወቅም። ወደ መልከ ጼዴቅ ሄዳ ነው የጠየቀችው ይላሉ። ወላ የትኛውም ይሁን እግዚአብሔር መልስ ሰጣት። ምንድን ነው ያላት? በማህፀንሽ ሁለት ህዝብ አለ አላት። እሷ የጠበቀች ሁለት ልጅ እግዚአብሔርስ ሁለት ህዝብ አለ አላት። አንዱ ህዝብ ከአንደኛው ህዝብ ይልቅ ይበረታል። የሚገርመው ታላቅየው ለታናሹ ይገዛል። ይሄን ነገራት ይሄን መልስ አግኝታ ረብቃ ተመለሰች። እርግጠኛ ነኝ ለይስሐቅ ነግረዋለች። እንዲህ አለኝ እግዚአብሔር ብላ ነግረዋለች። ከዚያ በኋላ የመወለዷ ጊዜ ደርሶ ሲወለዱ አንደኛው ቀይ ጠጉራም ተወለደ ኤሳው። ልክ እሱ ሲወለድ እውነትም በማህፀን የነበረው ልጅ መበሳጨቱ መናደዱን የምታውቁት ያኛው ሲወለድ ተረከዙን ይዞ ነው የተወለደው። ስሞም ሊያስገባው ፈልጎ ነበር ማለት ይቻል ይሆን? በነገራችን ላይ ተችሏል። መጽሐፍ ቅዱስ ስንታነቁ የለም ጎትቶ አስገብቶ የመጣ እኳል ይላችሁ መጽሐፍ ቅዱስ ላይ የላችሁ? ስለ ፋሬስ እና ዛራ አላነበባችሁ? ትዕማር ከይሁዳ ጸነሰች አይደል? በሚወለድ ጊዜ አንደኛው ልጅ ብቅ አለ። እጁንም ብቅ አደረገ ሲያለ ጎሽ በኩሮ ይሄ ነው አለችና መንታ እንደሆነ ስለታወቀ አዋላጅቱ ቀይ ፈትል አሰረችበት እጁ ላይ። ውስጥ የነበረው ጎትቶ እሱን አስገባና ወጣ። ለምን ወንድምህን ጥሰህ ወጣ አለችና ፋሬስ አለችው። ጣሽ ጠምሳሽ ማለት ነው ፋሬስ ማለት። ያኛውን ደግሞ ለምን በወንድምህ ተሸነፍክ ብላ ዛራ አለችው። ድኩም ማለት ነው ደካማ ማለት ነው ይላል መጽሐፍ ቅዱሳችን። አንዱ አይደል ፋሬስ ገና በማህፀን እያለ የክርስቶስ አባት መሆን አለብኝ ብሎ ቆርጧል። አያት ወንድሙን ጎተተና ሶጣ በኩር ሆነ የክርስቶስ አባት ሆኖ እሱ በብሉይ ኪዳን የነበረው እኮ ግብ ግብ ይሄ ነው። የክርስቶስ ዘር በበኩር ነው የሚያልፈው። ስለዚህ አችን ብኩርና ለማግኘት ብርቱ ግብ ግብ ትንል ከምን ጀምሮ? ከማህፀን። አባቶቻችን ይሄን ለየት አድርገው የተረጉሙታል። ማህፀን ርብቃ የርብቃ ማህፀን የሰው ህይወት ምሳሌ ነው። የሰው ህይወት ወይ ሰው ህሊና የሰው ልቡና ምሳሌ ነው። በሰው ህሊና ውስጥ መንፈሳዊው ሐሳብና ስጋዊው ሐሳብ ብርቱ ጦርነት ይገጥማል። ነብዩ ማነው ጻድቁ ኢዮብ ምን ይላል? የሰው ህይወቱ ብርቱ ሰልፍ ነው። ቅዱስ ጳውሎስም በገላትያ 5 ላይ ምንድን ነው የሚለው? መንፈስ በስጋ ላይ ስጋም በመንፈስ ላይ ይመኛል፣ እርስ በርሳቸውም ይቃወማሉ። ብርቱ ጦርነት በመንፈሳዊ ሐሳብና በስጋዊ የለም። ይሄ ነገር የለም ተመስገን ነው። ነገሩ ተመስገን ከሁለት አንዱ ነው እንግዲህ ጦርነቱ ከሌለ ከሁለት ባንዱ አሸናፊነት ተደምድሟል ማለት አይደለ? ወለ ተክራይ ለክሬ አሁን የምትመልሱልኝ ጦርነቱ አለ የለም? አለ አለ። ጥሩ መኖሩ በራሱ ጥሩ ስለሆነ መኖሩም አንድ ዋጋ ስላለ የለም ካላችሁኝ ከሁለት አንዱ መስማት አለ። ወይ መንፈሳዊው 100% ድል አድርጓል ወይ ደግሞ ስጋዊው 100% ድል አድርጓል። ስለዚህ ጦርነት የሌለበት አውድማ ይሄ የተደመደመበት። የዚህ የርብቃ አያችሁ በውስጥ የነበረው መገፋፋት አንዱ አንዱን ለማሸነፍ መጣ ተረከዙን ይዞ ለማስቀረት ከመታገል የደረሰው መንፈስ በስጋ ላይ ስጋ በመንፈስ ላይ የሚያደርገው ጦርነት ነው፣ ምኞት ነው ብሎ ነው የሚገልጹት አበው። አንድም ማህፀን ርብቃ የቤተ ክርስቲያን ምሳሌ ነው ማለት የርብቃ ማህፀን የቤተ ክርስቲያን ምሳሌ ነው። በቤተ ክርስቲያን ለጥቅም ለገንዘብ ለከንቱ ውዳሴ ሲሉ የሚያገለግሉ አገልጋዮችና በቅንነት ከእግዚአብሔር ዋጋ ለማግኘትና ህዝብ እግዚአብሔርን ለመጥቀም የሚያገለግሉ አገልጋዮች ወይም በአጭር ቋንቋ በእውነተኛ አገልጋዮችና በመንደኞች መካከል ምን ጊዜ ምን ይኖራል? ግጭት ይኖራል አይኖርም? ቀላል ነው። ነቢያት ሐሰት እውነተኞቹን ነቢያት አስገድሉ ነበር፣ ይገሉ ነበር አይደል? እውነተኞቹን ሐዋርያት ክፎቹ ያስገድሏቸው ነበር። እውነተኞቹ ካህናትንም ዛሬ ክፎቹ ሲገፋቸው ይኖራል፣ ሲያሰቃዩቸው ይኖራል፣ ብዙ መከራ ያደርሱባቸዋል። ይሄን ለማመልከት ነው። የሆነ ሆኖ ግን መጨረሻ ምንድነው ያለው? ታናሹ ማነው? ታላቁ ለታናሹ ይገዛል ነው የተባለው። ይሄ ነው እኮ ደስ የሚል። ምን ግዴም ታላቅ ነው ለታናሹ ይገዛል። ፈቃደ ነፍስን ታናሽ አለ፣ ፈቃደ ስጋን ታላቅ አለ። ለምን ፈቃደ ነፍስን ታናሽ አለው ይባል? አናሳ የሆነ ግምትን ሰጠዋለን። አናሳ የሆነ ግምት ትኩረት የሚሰጠው ከስጋና ከመንፈሳዊና ከስጋዊ ጥቅማችን ለየትኛው ነው? አናሳ። አዎ፣ የበለጠውን ግን ለየትኛው ነው? ለስጋችን። ግን የሚገርመው ታናሹ ታላቁን ያሸንፈዋል፣ ይገዛለታል ተብሎ ነው የተቀመጠው። በቤተ ክርስቲያንም እውነተኛዎቹ አገልጋዮች አናሳ ናቸው። በሰው ፊትም እንደው በአንደበታቸው ስለማይቀመደመሩ ስለማያሳምኑ ሰው ለመያዝ ጥረት ስለማያደርጉ ምንጊዜም የተናቁ የተገፉ ብቸኞች ሆነው ነው የሚታዩት አይደል? እነዛኞች ውስጥ ሰው የመያዝ ጥበብ አላቸው፣ ብዙ ያወራሉ፣ አይደክሙም። ለክፋት አድማ ለመቀስቀስ ለምን አይደክሙም? ስለዚህ ብዙሃን ናቸው። ግን ምንጊዜም እውነት ስትወጣ ብዙሃኑ ለጥቂቶቹ ይገዛል። እንግዲህም በቤተ እግዚአብሔር እውነት ያሸንፋል። አንድ ቀን ብሎ 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 50ም ይሁን 60ም 100ም ዓመት አንድ ቀን ምን ይሆናል? አይሁድ እኮ ለሶስት ቀን አሸንፈዋል አይደል? አላሸነፉም? ሰቅለዋል፣ ገድለውታል፣ ከዛስ ቀብረውታል፣ አሸንፈዋል። የተሸነፉት ምን ሲሆን ነው? አንዷ እውነት ብቻዋን ስንቱን ውሸታም እንዳሸነፈች ተመልከት። ይሄ ነው እና እነሱ ተወለዱ፣ ህዝብ ከህዝብ ይበረታል ተብሎ ይሄ ሁሉ ተነገረለት። ህዝብ በማህፀን ሁለት ህዝብ አይደል አለ የተባለው? ህዝብ ከህዝብ ይበረታል። ለጊዜው የያዕቆብ ዘር የተባሉ እስራኤላውያን ወይም አይሁድ ዙሪያቸውን ከነበሩ የኤሳው የሌሎችም አህዛብ ዘሮች ይልቅ በርትተዋል አይደለም? ነው አይደለም? በርትተው አሸንፈዋል። በስጋዊ ሳይሆን በመንፈሳዊ ኃይል እግዚአብሔር በታቦት በምኑ በሚሰጣቸው በነበረው ኃይል አህዛብን ሁሉ ሰባቱን ነገስተ ከነዓን ሌሎቹንም ሁሉ ድል አድርገው ነበር የሚኖሩ። አሁን ድረስ ብትኖሩ ይሄ አሁን ዝም ብሎ አይደለም፣ መጽሐፍ ቅዱሳዊ ንግርት ነው። ትልቁ ለማን ይገዛል? ለታናሹ ይገዛል። ህዝብ ከህዝብ ይበረታል፣ አንደኛው ህዝብ ከአንደኛው ህዝብ ይበረታል። ይኸው እስካሁን አለ። በቃ የተነገረ ቃል ነው። ስናየው ፍጻሜው ግን ለክርስቲያኖች የተነገረ በዚህ ምድር ላይ ከክርስቲያኑና ከአህዛቡ ራሱ ብናሰላ ማን ይበዛል? አህዛቡ ይበዛል። ክርስቲያኑ ምንድን ነው? አናሳ ነው። ግን ትንሹ ህዝብ ከብዙ ህዝብ ምን ይሆናል? ይበረታል። ስለዚህ ክርስቲያኖች ከማን ይልቅ እንበረታለን? ከአህዛብ ይልቅ። ህዳጣን ስንሆን ቅዱስ ጳውሎስም እንዳለው ጥቂቶች ስንመስል ብዙዎች ነን አይደላል? እግዚአብሔር በጥቂት ወይም በብዙ ማዳን አይሳነውም ብሏል። የሳኦል ልጅ ዮናታን ይሄ እኮ ትልቅ መንፈሳዊ ትርጉም ያለው እዛ ታች ሲመለከት ረባጃው ሜዳ ላይ ፍልስጤማውያን የፍልስጤም ጭፍሮች 801,000 የሚሆኑ ይርመሰመሳሉ፣ ይሳደባሉ። እዛ ታች ሆኖ የእስራኤልንና የእስራኤልን አምላክ ዮናታን እዚህ ቆሟል ከጋሻ ጃግሬው ነው። ንጉሥ ሳኦል ደግሞ አንድ ሰው ያለ እኔ ትእዛዝ ወደ ጦርነት እንዳይወርድ እኔ የጦርን እቅድ አውጥቼ ሳልጨርስ ብሏል። ዮናታን ቆሞ አያቸው፣ ስድባቸውን ሰማ፣ መንፈሱ ተናወጠበት። ጋሻ ጃግሬውን ጦሬን አቀብለኝ ልውረድ፣ እነዚህ ያልተገረዙ ልውረድና ልቆራቆስ ከነሱ ጋር ጦሬን ስጠኝ አለው። ኧረ አባትህ እንዲህ ብሎ አዟል፣ ደግሞ ብቻህን እንዴት ይሆንልሃል ከነዚህ ሁሉ ጋር ነው። እግዚአብሔር በጥቂት ወይም በብዙ ማዳን አይሳነውም፣ ስጠኝ ጦሬን አለ። ጦሩን ሰጠው። ይዞ ወርዶ 800 ፍልስጤማዊ ብቻውን ነው የገደለ። ያንን እዛ ጦር ሰራዊት የእስራኤል ማነው የፍልስጤም ጭፍራ መሀል ገብቶ ልክ ጉንዳን ላይ የሆነ ነገር ስትጥሉ እንደሚሆነው የፍልስጤም ጭፍራ ሲረበሽ ንጉሥ ሳውል ከተራራው ላይ ሆኖ አየ። ምንድን የተፈጠረው አላቸው። እንደዛ ሲሆኑ አየን። ከእኛ መካከል ያለን የትእዛዝ ይሄዳለ እስቲ ተመልከቷል። ሲመለከቱ ሁሉ አባል አይ ንጉሥ ወይ ዮናታን ብቻ የለማ እሱ ነው የሄደው ማለት ነው፣ በሉቶ እንድረስለት ብሎ ጦር ሰራዊቱን ይዞ ሄዷል። ከዛ በኋላ ነው እሱ ፍልስጤማውያንን ያጠፋ። መጀመሪያ ግን ዮናታን ብቻው በጥቂት ወይም በብዙ ማደር ለእግዚአብሔር ይቻላል። እስቲ አሁን አስቡት፣ እግዚአብሔር ማለት አንድ ጦር ይዞ ሄዶ አንድ ሰው ብቻ 800 ሰው። አሁን እኛ መጽሐፍ ቅዱስ ላይ ተጽፎ ነው እንጂ ይሄን ቢታይ በሆሊውድ ፊልም ነው አይደል? አይደለ? እንደ አይሞተም እንደ እስክል ጥይት ሲሰጠው ጦሩሱን አይወጋው አይደለም? ግን በመጽሐፍ ቅዱስ ይሄን ታያለህ። እነ ዳዊት እንኳን ሰይፍ መዝዞ እንኳን ጦር ሰብቆ ቀርቶ ገና በዚህ ሰልፍ ላይ ዳዊት አለ ከተባለ በፍርሃቱ ነው የሚሞታው የሚሸሽ። በቃ ይሄ ምን ይሉታል? አበው ሀብተመዊ ይሉታል። ያሸናፊነት ከዳዊት 7 ሀብታት አንዱ ሀብተመዊ ነው። ሀብተ ኃይል ሁሉ አለ። ሀብተ ኃይል ማለት አንድ ጦር ይዞ 1000-2000 ጭፍራ መግደል ሀብተ ኃይል ነው። አንበሳን በጡጫ ነምርን በእርግጫ ብሎ መግደል። አሁን አንበሳን በጡጫ እሱ ይገል እንደሆነ እነ ዳዊት ግን እኮ አንበሳውን ጉሮሮውን ይዞ በጡጫ ሲያደቁት አንበሳው ይሞታል። ሀብተ ኃይል ተሰጥቶታል ማለት ነው። ከዳዊት 7 ሀብታት እነዚህ ሊካተቱ ናቸው። ሀብተ ኃይልና ሀብተ መዊ እንለዋለን፣ ያሸናፊ። ስለዚህ ክርስቲያኖችን በዚህ ምድር ላይ ብዙ ፍርሃታችን አዛ በዙ፣ መናፍቃን በዙ እንዲሆኑ አይደለም ስጋታችን። ጠባብ በር የምታስገባው ጥቂቶችን እንደሆነ ተነግሮናል። የተጠሩ ብዙዎች እንደሆኑ፣ የሚመረጡት ጥቂቶች እንደሆኑ ተነግሮናል። ከጥቂቶቹ መካከል ለመሆን መጣር ነው። ህዝብ ቆጠራ አይመለከትህም። አንተ ራስህን ብቻ መቆጣጠር፣ ከጥቂቶቹ አንዱ ለመሆን በቃ። ከዛ ውጭ ሰይፍም ቢሆን ለእኛ ጥቅም ነው፣ እስራትም ቢሆን ለእኛ ጥቅም ነው። የትኛውም እኛን የሚጎዳን የለም በክርስትና ከመጣ። እንደዚህ ሆነ። እነዚህ ልጆች አደጉ። ርብቃ የተነገራትን ስለምታውቅ እንዲሁም ሲያዩት ደግሞ ያዕቆብ የዋህ ትሁት መልካም ልጅ ስለነበረ እጅግ አብዝታ ያዕቆብን ትወደው ነበር። አሁን ፍቅሯን ስትመለከቱ ጥሩ ልጅ ከመሆን አንጻር ብቻ አይደለም አይደል? እናቶች ምን ብዙ ጊዜ አመፀኛም ቢሆን ልጆቻቸውን ይወዳሉ አይደለም? ሲረብሻቸው እንደው ምርር ያላቸው ይመስሉና ወይ ወደ ልጅ እኮ ገና ከሆኑ ጎረመሰ ብለው ደስታ ይሰማቸዋል እንጂ ይበሳጫሉ? አይበሳጩም። ኤሳው ምንም ኃይለኛ ልጅ ቢሆንም አዳኝ ቢሆንም አትጠላው ነበር ርብቃ። የወደደችበት ምክንያቷ ምንድን ነው? ከእግዚአብሔር የሰማቸዋል። ትልቁ ለማን ይገዛ ለትንሹ? ስለዚህ ያዕቆብ ላይ የሆነ ነገር አለ ብላ ደምድማለች። በኋላ ኤሳው አንድ ቀን ወጣና አደን ሳይቀናው ተመለሰ። ያዕቆብ የምስር ወጥ ይሰራ መጥቶ ራበኛ ነው፣ ብኩርናህን ሽጠልኝ፣ እኔ በረሃብ ልሞት ነው። ብኩርናዬ ለምንድን ነው? ለምን ትጠቅመኛለች? ውሰዳታ ነው። የምስር ወጡን ሰጠው፣ ብኩርናውን ሸጠለት። መጽሐፍ ቅዱስ ስታነቡ ብኩርናውን ሸጠለት አይደለም፣ ብኩርናውን አቃለላት። አያችሁ፣ የረሃብ ጉዳይ አይደለም፣ የማቃለል ጉዳይ ነው። መጀመሪያውኑ ስለ ብኩርና ጉዳዩ አልነበረም ማለት ነው ኤሳው። ያዕቆብ ግን ይችን ብኩርና እንዴት ሲያደባ እንደነበር ተረከዝ ያዘው ለካ። ስለዚህ ነው አያችሁ፣ እንዴት ሲያደባ እንደነበር ተመልከው። ከማህፀን ጀምሮ አድብቷል። አሁን አገኛታ በምስር ወጥ። ያኛውም ቂም ነው፣ በደህና ነገር ነው የሚሆነው። በምስር ወጥ በእውነት አንድን ነገር እኮ ስናጠው እንደው ያጣሁት በዚህ ነገር ነው ብለን እንኳን ለመኮፈስ የሚያበቃ ነገር ቢሆን ጥሩ ነው። ብዙ ጊዜ ግን ተመልከቱ፣ ይሄን ቃል እንደቀላል አትም። ብዙ ጊዜ በጣም የከበሩ ነገሮቻችንን የምናጠው በማይረቡ ነገሮች። ለምሳሌ መንፈሳዊ ህይወታችን ለማይረባ ስጋዊ ህይወታን እንዳሳለፈ ነው ዘጠ ስንት እህቶቻችን ከክብር ሲያንሱ የተሻለ ጥቅም እንደው ከዛ የበለጠ የሚያስከብራቸው አግኝተው ይሆን ወይስ በትንሽ የምላስ ንግግር ተደልለው? ንገሩ። ከዛ በኋላ በእንባ ተግተው ይፈልጉታል። ግን አንዴ ካመለጠ የማይገኝ ብዙ ነገር አለ። እሺ፣ አንዴ ከእጅ ከወጣ ኤሳው ብኩርናውን ሲያቀልላት አልተሰማችሁ? መቼ እንደተሰማው አሳያችኋል። የት ጋር እንደተሰማው ታገኙታላችሁ። የዛን ጊዜ ግን አልተሰማው። እኔና እናንተ ለጊዜው ስናቀል አሁን በራሳችን ህይወት እናየው ለኛ ሃይማኖት ቀላል ነገር አይደል? አይደል? ዋና ነገራችን ንገሩ። እስቲ ዋና ነገር ምን ነው እንዴ? ይሄን ጻፋላችሁ እስቲ ንገሩ። ዋና የሚባል ነገር በህይወታችን መኖር ትብሎ እንደ ዝብሎ እየተገፋፉ እ? ምን መኖር አለሁ ማለት አለሁ ማለት አይደል? የዝንጀሮ ማሳ ያውቃሉ ወንድ ተካ ነው። ተረፍ ልንገሩት የዝንጀሮ ማሳ። ዝንጀሮ በዚህ አመት አዝመራ ዘራለሁ አለ። እ? ምርጥ ዘር አዘጋጅና አዝመራ ዘራለሁ ብሎ አርሶ ዘራ። ከዘራ በኋላ ጧት ተነሳና እስቲ አዝመራ ይልይ ብሎ ወጣና በቅ በቅ ባቄሏም እዛው ድቃ ያገኛታል ያነሳ። በማግስቱም ሲሄድ ደግሞ ትንሽ ፈልፈል ሲያደርግ በኋላ ትንሽ ቆይና አይ አለው መስሎሻል ተበልተሻል ቀሻል አዝመራው እ? እኛም አሁን አለ መኖር እንላለን ግን እየኖርን ነው ወይ? አይደለም ጥያቄው? ሁልጊዜ እኮ መጠየቀው እየኖርን ነው ወይ? መተንፈስ መኖር ነው። ማውራት ዝም ብሎ ይሄ ምናየው የለት ተለት ነገርን ማድረግ መኖር ነው ከሆነ እንስማ። ግን ዋና ነገራችን ነው ያለሱ ያልኖርን ያለሱ ልንኖር የማንችል ዋና ነገር ያለ በህይወታችን ላይ ምንድን ነው? ይሄንን ፈልገን ማግኘት ያለብን አይመስላችሁ? ከእንግሊዝ ሀገር መጣ አንዲት ልጅ እስቲ ምክር ፈልጋለሁ አለችኝ። እሺ እንድመክርሽ የኑሮሽን ዘይቤ ይዘሽ ነው እስቲ አንደኛ ሁለተኛ ሶስተኛ ብለሽ ምን እንደሆነ ይሄ ያለሽ የለት ተለት ህይወትና ወደፊት እቅድሽ ምን እንደይመስል ይዘሽ ነው አልኳት። ይዛመጣኝ አነበብኩትና አንደኛ ሁለተኛ ብላ ጽፋ ስለነበረ ቁጥሮቹን አጠፋዋቸውና እሷ አንደኛ ብላ የጻፈችው ላይ ሁለት ብዬ ከዛ 3 4 ብዬ አስተካክዬ ሰጠዋል። ይሄው ምክሬ ይሄ ነው ምክሬሽ አለ። ምንድነው ቁጥሩን አጠፉትና ሁለት አሉኝ አለ። ሁልጊዜም አንደኛ እግዚአብሔር ብቻ ነው። የህይወትሽ ግብ፣ የህይወትሽ አላማ፣ የህይወትሽ እቅድ ሁልጊዜ God is number 1 finish። ይሄን ከተቀበልሽ ህይወትሽ ይስተካከላል። ይሄን ካልተቀበልሽ የሚመጣውን ነገር ትቀበያለሽ፣ ዋጋ ትከፍያለሽ። ያስማማና አሁን በዚህ ለመኖር የምትስማሙ አሁን በዚህ ቀመን ይቆየን እስቲ ለዛሬ። አሜን አብሮ ያሰማን።